ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 15 2014 ዓመተ ምህረት ዝግጅታችን ጀመረ። የኦሮሚያ ክልላዊ መንግስት አዲስ ካቢኔ አዋቅሯል። አቶ ሽመልስ አብዲሳን በድጋሚ የክልሉ ፕሬዝዳንት አድርጎ መርጧል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የፈረሙትን አዲስ ትዕዛዝ ከባለሙያዎች አስተያየት ጋር አካተን እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዋሽንግተን ዲሲ ከሚገኘው የዝግጅት ክፍላችን ባልደረቦችና በተለያዩ ከተማዎች ሆነው ዘገባ ካደረሱን ዘጋቢዎቻችን ጋር ሆነን እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱ ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የተባበሩት መንግስታት ጠቅላላ ጉባኤ በዛሬው ምለት ቀጥሎ የሚውል ሲሆን ኢትዮጵያን ጨምሮ የህንድ፣ የሩሲያና የሄቲ መሪዎች ንግግር ከመያሰሙ መሪዎች መካከል እንደሚሆኑ ተመልክቷል። እስከ ሰኞ በሚቆየው ጉባኤ ላይ ኢትዮጵያን ወክለው የሚናገሩት የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ሲሆኑ በዋሽንግተን ሰዓት ዛሬ ከሰዓት በኋላ ንግግራቸውን ያሰማሉ ተብሎ ይጠበቃል። ከአመታዊው ስብሰባ ጎን ለጎን የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጎተሬዥ የኃይል ጥረት ባለባቸው ድሆች አገሮች ውስጥ ለሚኖሩ በሚሊየን ለሚቆጠሩ ዜጎች ንጹህ ታዳሽ ኃይል ተደራሽነት ለማሳደግ 400 ቢሊዮን ዶላር ቃል የተገባ መሆኑን አስታውቀዋል። በሶማሊያ መዲና መቃዲሾ በፕሬዝደንቱ መኖሪያ ቤት አቅራቢያ በሚገኝ የመንገድ ፍተሻ ኬላ ላይ ዛሬ ቅዳሜ በአንድ ያጥፍቶ ጠፊ ተሽከርካሪ ላይ በተጠመደ ቦምብ አንድ የፖሊስ አባልን ጨምሮ ቢያንስ 8 ሰዎች መገደላቸውና ሌሎች 9 መቁሰላቸውን ባለስልጣናት አስታወቁ። የሶማሊያ ፖሊስ ቃል አቀባይ ለቪኦኤ እንደተናገሩት ለፍተሻ ቆሞ ከነበረው ተሽከርካሪ የፈነዳው ቦምብ 7 ተሽከርካሪዎችና 3 ጋሪዎች መውደማቸውን በአካባቢው በርካታ ደም ፈሶ መታየቱን ገልጸዋል። ስለ ጥቃቱ እስካሁን ኃላፊነት የወሰደ ባይኖርም የሶማሊያ መንግስት መገልበጥ የሚፈልገው አልሸባብ እንደዚህ ያሉ ጥቃቶችን አዘውትሮ እንደሚያደርስ ይታወቃል። በናይጄሪያ ሰሜን ክፍለ ግዛት ቦርኖ እስላማዊ መንግስት ተዋጊዎች ትናንት አርብ ባደረሱት ጥቃት 8 የናይጄሪያ ወታደሮች ሲገደሉ ሌሎች በርካቶች ደግሞ የደረሱበት አለመታወቁን 2 ወታደራዊ ምንጮች ለአሶሺየትድ ፕሬስ ተናግረዋል። ተዋጊዎቹ 2 ወታደራዊ ተሽከርካሪዎችን ሲወስዱ 3ቱን ማቃጠላቸውን ጨምረው ገልጠዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ፣ የጃፓን፣ የአውስትራሊያና የህንድ መሪዎች በትናንትናው ዕለት በዋይት ሃውስ በአካል ተገናኝተው መክረዋል። ኳድ በሚል መጠሪያ የሚታወቀው የ4ቱ አገሮች ስብስብ ኢንዶ ፓሲፊክ በሚባለው የዓለም ክፍል ዴሞክራሲን ለመጠበቅ ቁርጠኝነት ያላቸው መሆኑን ገልጸዋል። የ4ቱም አገራት የጋራ መነጋገሪያ ስለሆነችው ቻይና ግን በግልጽ ያስታወቁት ነገር የለም። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በፕሬዝደንትነት ዘመናቸው በአካል ተገናኝተው ስብሰባ ሲያካሂዱ ይህ የመጀመሪያቸው ነው። የተሰበሰቡት ከአውስትራሊያው ጠቅላይ ሚኒስትር ስካት ሞሪሰን፣ ከህንዱ ጠቅላይ ሚኒስትር ሬናርድ ሞዲና፣ ከጃፓን ጠቅላይ ሚኒስትር ዮሺሂዴ ሱጋ ጋር ነበር። ጆ ባይደን አብረው ሆነው ባሰሙት ንግግር እኛ 4 ዋነኞቹ የዲሞክራሲ አገሮች የረጅም ጊዜ የትብብር ታሪክ አለን። ነገሮች እንዴት እንደሚሰሩ እናውቃለን። የገጠመንም ፈተና እንወጣለን ብለዋል። ቀጠናውን ክፍት፣ ዲሞክራሲያዊና የተረጋጋ ለማድረግ ያለመ መሆኑ የገለጹት የአገራቱ መሪዎች ቻይናን በይፋ ባይጠቅሱም በዝግ በሚያደርጉት ስብሰባቸው ዋነኛ ጉዳያቸው ቤጂንግ እንደምትሆን ተገምቷል። ትናንት አርብ ስብሰባውን የተቹት የቻይናው የውጭ ጉዳይ ሚኒስትር ዛሆ ሌጂንግ ሌሎች አገሮችን ኢላማ በማድረግ የተባደነው ዝግ ስብሰባ በአካባቢው አገሮች መካከል ያለውን የዘመኑን ትብብርና መነሳሳት ይቃረናል። ምንም ድጋፍ የማያገኝ ሲሆን ውድቀትን ያስከትላል ብለዋል። ቻይና እና ካናዳ የገታ ዲፕሎማሲ ወይም ሆስቴጅ ዲፕሎማሲ የተባለ በተጠራውና በየፊናቸው ይዘዋቸው የነበሩ ዜጎቻቸውን በትናንትናው ዕለት መልቀቃቸውን አስታውቀዋል። እንደ አውሮፓ አቆጣጠር በ2018 በዩናይትድ ስቴትስ ጥያቄ ካናዳ የቻይናው ኩባንያ ሁዋዌ ስራ አስፈጻሚ የሆኑትን ሜንግ ዋንዙን በቁጥጥር ስር ባዋለችበት ሁለተኛው ሳምንት ቻይና ደግሞ ማይክ ስፓቮርናና ማይክ ኮቪርግ የተባሉ ሁለት የካናዳ ዜጎችን በቁጥጥር ስር ማዋሏን አስታውቃ ነበር። ቻይናዊቷ ሜንግ በዩናይትድ ስቴትስ ተከሰው በካናዳ የተያዙት በሚመሩት ድርጅት ስም ከባንኮች ጋር በተደረገ ግብይት ማጭበርበር ፈጽመዋል በሚል ነው። ቻይናም በበኩሏ ሁለት ዓመት ከግማሽ ለሚሆን ጊዜ ያሰረቻቸውን የካናዳ ዜጎች የለቀቀች ሲሆን ወደ አገራቸው የተሳፈሩት ሶስቱም ዜጎች በዛሬው ዕለት ከቤተሰቦቻቸው ጋር ተቀላቅለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቻይና የካናዳ ዜጎችን በመልቀቋ የተሰማቸውን ደስታ ከዓለም አቀፉ ማህበረሰብ ጋር እንደሚጋሩ አስታውቀዋል። አሁን ወደ ዓለም የኮቪድ-19 ዜና እናልፋለን። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ወደ 60 ሚሊዮን የሚጠጉ አሜሪካውያን ለኮሮና ቫይረስ የማጠናከሪያውን ክትባት መውሰድ ይችላሉ ሲሉ ትናንት አርብ ተናግረዋል። የማጠናከሪያውን ክትባት ሁሉም አሜሪካውያን እንዲወስዱ አሳስበው ራሳቸውም በተቻለ ፍጥነት በቶሎ እንደሚወስዱ አስታውቀዋል። ትናንት በዋይት ሃውስ በሰጡት አስተያየት ልክ እንደመጀመሪያውና ሁለተኛው ሁሉ ይሄኛው ነጻና በቀላሉ የሚገኝ ነው ብለዋል። የዩናይትድ ስቴትስ በሽታ መቆጣጠሪያና መከላከያ ማዕከል ባለፈው ሐሙስ የፋይዘር ማጠናከሪያ ክትባትን እድሜያቸው 65 ወይም ከዚያ በላይ ለሆኑ የሥራ ጸባያቸው ከብዙዎች ከሚያገናኛቸው እንደ መምህራን፣ የጤና ባለሙያዎችና ሌሎች ለኮቪድ-19 የሚያጋልጥ የሥራ ባህሪ ላላቸው እንዲሁም በጤንነት ሁኔታቸው ለቫይረሱ በቀላሉ መጠቃት ይችላሉ ለተባሉት እድሜያቸው ከ50 እስከ 64 ለሚደርሱ ሰዎች እንዲፈቀድ መወሰኑን አስታውቋል። አድማጮች፣ ለዜናው የተመደበው ሰዓት በዚህ አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ መስከረም 15 2014 ዓመተ ምህረት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባ እንለፍ። የኦሮሚያ ክልላዊ መንግስት አዲስ የካቢኔ አባላቱን አዋቀረ። ቀደም ሲል ክልሉን በፕሬዝዳንትነት ሲመሩ የቆዩትን አቶ ሽመልስ አብዲሳን በድጋሚ መርጧል። የክልሉ ምክር ቤት በዛሬው ዕለት ባደረገው የመደበኛ ጉባኤ አዲስ አፈ ጉባኤና ምክትል አፈ ጉባኤ ሾሟል። ስነ ስርዓቱን የተከታተለው ገልሞ ዳዊት ዝርዝር ዘገባ ያስደምጠናል።
የኦሮሚያ ክልላዊ መንግስት ምክር ቤት የዛሬውን ጉባኤውን ሲጀምር ባለፉት 5 ዓመታት የተከናወኑ ስራዎችን ደምድመዋል። ምክር ቤቱን በአፈ ጉባኤነት ሲመሩ ቆዩትን ወይዘሮ ሎሚ ወዶን አስተናብቶ አዲስ አፈ ጉባኤ ሹመዋል። የኦሮሚያ ብልጽግና ፓርቲ ጽፈት ቤት ኃላፊና በአዲሱ የጨፌ ኦሮሚያ የመንግስት ተወካይ አቶ ፍቃዱ ተሰማ ለ6ኛ አገራዊ ምርጫ በሰላም መከናወን የክልሉን ህዝብ አመስግነዋል። አዲስ በሚዋቀረው መንግስት ውስጥ ወጣቶችንና በልምድ ዳበረ የህዝብ አስተዳደር ዕውቀት ያላቸው ግለሰቦች መካተታቸውን ገልጸዋል። ለአፈ ጉባኤነት የ32 ዓመት ወጣት ሳዳ አብዱራማንና አቶ ኤልያስ ወመታን ለምክትል አፈ ጉባኤነት በእጩነት ለምክር ቤት አባላቱ አቅርበዋል። ከምክር ቤት አባላቱ አቶ ታየድ እንዳን ጨምሮ ሌሎች በዚህ በአፈ ጉባኤነት ለቀረቡ እጩዎች አመራረጥ ግልጽነት አልነበረውም በማለት ጥያቄ አንስተው ነበር። በጨፌ የመንግስት ተወካይ አቶ ፍቃዱ ተሰማ እጩዎች ለካቢኔ አባልነትም ሆነ ለክልል ምክር ቤት አፈ ጉባኤነት የሚመረጡት በፓርቲው ማዕከላዊ ኮሚቴዎች መሆኑን ያውኑም አሰራር በዚህ መንገድ የተፈጸመ ነው የሚል ምላሽ ሰጥተዋል። በዚህም ወጣት ሳዳ አብዱራህማን በ453 ድጋፍ ድምጽ የኦሮሚያ ክልል አፈ ጉባኤ ሆነው ተመርጠው ቃለ መሐላ ፈጽመዋል።
ጻፌ ከበጀማንኩን ጉያራ አፈያይ ጻፌ ሞቱማን አንኖ ኦሮሚያ ሰ አካን ተጃጅሉ
ይህ የተከበረው ታላቅ ታሪክ ያለውን የኦሮሞ ህዝብ እንዲሁም በክልላችን የሚኖሩ ብሔር ብሔረሰቦችን እንዳገለግል የሰጠኝን እድል ታላቅ በመሆኑ የተሰማኝን ደስታ ለመግለጽ ፈልጋለሁ። ይህ ኃላፊነት ከባድ ኃላፊነት ነው። እኔ የግሌን ለመወጣት በጽኑ ተዘጋጅቻለሁ። ቢሆንም የጨፌው ኃላፊነቶች በውስን ሰዎች የሚከወን ስላልሆነ ሁላችንም ኃላፊነቶቻችንን በተጠያቂነት እንድንወጣ ጠይቃለሁ።
አዲሱ አፈ ጉባኤ የጨፌ ኦሮሚያ 6ኛ ዓመት አንደኛ ስብሰባ በመጀመሪያ አጀንዳ የክልል ፕሬዝዳንት እንዲመረጥ በሰየሙት መሰረት በጨፌ ኦሮሚያ የመንግስት ተወካይ አቶ ፍቃዱ ተሰማ ክልሉን በፕሬዝዳንትነት ያገለገሉ ያሉ አቶ ሽመልስ አብዲሳ እንዳግም አቀርበዋል። አቶ ፍቃዱ ፕሬዝዳንት ሽመልስ የአዲስ አበባ ዩኒቨርሲቲ ምሩቅ መሆናቸውን የሁለተኛ ዲግሪያቸውን ከውጭ ሀገር ሰላምና ጸጥታን ማጥናታቸውን ከዛም በኋላ በተለያዩ የመንግስት ኃላፊነት አገልግለው አሁን ክልሉን በፕሬዝዳንትነት እየመሩ ያሉ ወጣት መሪ ናቸው ብለዋል።
ውራናላ በረኩማ ለማፈረቶ ኮራካሰኒ አንጋማት ፕሬዝዳንት ቡልሱን ሰናኑ ኦሮሚያ ተውራን ወገናጅሩ
ከታሳስ 2011 አንስተው የኦሮሚያ ክልላዊ መንግስት አስተዳደር በመሆን ያገለገሉ ያሉና ከአዲስ የለውጥ አመራሮች ውስጥ አንዱ ናቸው። አቶ ሽመልስ የኦሮሞ ህዝብን የሚወዱ ታላቅ ቅሎችን አውጥተው የመተግበርና የማስፈጸም ክህሎት ያላቸው የኦሮሞ ህዝብ ጥያቄ ምላሽ እንዲያገኝ የሚተጉ በኦሮሚያ ክልል እንደነ ኢፋ ቦሩ የዜጎች አገልግሎት የኦሮሞ ህዝብ ባህል እንዲያድግ የገዳ ስርዓትን በትምህርት ቤት እንዲሰጥ ያደረጉ ትጉ ናቸው። አሁን ተጀምሮ ያልተጠናቀቁ መርሃ ግብሮች ፍጻሜ እንዲያገኙ በተግባር እየሰሩ ስለሆነ ፓርቲያችን ሁሉን አካሄድ ካየ በኋላ ለፕሬዝዳንትነት አቅርቧቸዋል።
ዳግም የተመረጡት ፕሬዝዳንት ሽመልስ ጨፌ አባላት ፊት ቀርበው ቃለ መሐላ ፈጽመው የክልሉን ህዝብ ለማገልገል ለተሰጣቸው ድል ደስተኛ መሆናቸውን ገልጸዋል። አክለውም የተሰጣቸው ኃላፊነት ድርብ መሆኑን ጠቁመው ያንን ለመወጣት ከትግል አጋሮቻቸው ጋር እንደሚሰሩም ቃል ገብተዋል። ፕሬዝዳንት ሽመልስ በተለይ የኦሮሚያ ክልል ነዋሪዎች 6ኛ ሀገራዊ ምርጫ በሰላም እንዲከናወን የክልሉ ህዝብ ጉልህ ሚና ስለተጫወቱ ታላቅ ምስጋና ይገባቸዋል ሲሉም አመስግነዋል።
ከበጀመው አፈያይ ከበጀምቶ ተሚሰሱት ጨፌ ሞቱማ አራጃረሙኩን እርገሞ ተጉርጉዶት ፉል ደረሳጅሮ ገመተኮን
የተከበራችሁ አፈጉባኤ እንዲሁም የምክር ቤት አባላት በዚህ አዲስ የሚዋቀር መንግስት ፊት ብዙ ተልእኮዎች ከፊቱ አሉ። የሀገራችንን ሉዓላዊነት ማስከበር፣ ህዋትና ኦነግሽንን በመደምሰስ የጠላቶቻችንን መሻት ማክሸፍ መቻል አለብን። በሌላ በኩል ደግሞ የብልጽግና ጉዟችንን መሳካት መቻል አለበት። ይህም ከቤተሰብ ደረጃ ጀምሮ የሚሰራና የበለጸገችና ለጠላት የማትንበረከክ ኦሮሚያንና ኢትዮጵያን መፍጠር መሻል ይኖርበታል። እኚህን የጠቀስኳቸውን ተልእኮዎች ለማሳካት ህዝቡ ከመረጠው መንግስት ጎን እንዲቆም ጥሬን አቀርባለሁ። ኢትዮጵያ በጥንት አባቶቻችን ደምና ጥንት የተሰራች በክብር ያቆየናት ሀገር ነች። ወደፊትም ሀገራችን ኢትዮጵያ የእኩልነት፣ ወንድማማችነትና ነጻነት ለዘላለም የሰፈነባት እንዲሆን ኃላፊነታችንን እንወጣለን።
ከተለው ፕሬዝዳንት ሽመልስ የግብርና ምርቶችን ስለማሳደግ በተለይ በቅርቡ በክልሉ የተጀመረው የበጋ እርሻ ስራ አስተዳደራቸው እንደሚቀጥል በጸጥታ ረገድም የክልሉን ፖሊስ ልዩ ኃይልንና ሚሊሻን በተጀመረው መልክ የማዋቀር ስራ ይቀጥላል ብለዋል። በሌላ በኩልም በትምህርት የትምህርት ጥራትን የማሳደግ ስራ ይሰራል ያሉት ፕሬዝዳንት ሽመልስ በኦሮሚያ ክልል ያለው ሰፊ የሰው ኃይል ሀብትን ለመጠቀም የታቀደው ስራ ወደ ተግባር መቀየሩንም እንደሚቀጥሉ በንግግራቸው ጠቁመዋል።
ኢማናን ኡመኒ ፍለኑራን ደርበን ኑረካይ ባየ ጉዳል አማና ከን ገልማንገው ካሮረ ቀበኒ በላፊ ኡልፋታ
በምርጫ የተጣለብን ኃላፊነት በጣም ትልቅ ነው። ይህንን ኃላፊነት ለመወጣት ያዝነው ቅድ ሰፊና ከባድ ነው። ጥንካሬና ተነሳሽነት ጥበብና ተናቦ የሚሰራ አመራር ይጠይቃል። የቃል ብቻ ሳይሆን የተግባር ሰውም መሆንን ይሻል። ይህን ቅድ በመንግስት በጀት ብቻ መከወን አይቻልም። በተለመደው አሰራርም ህዝባችንን ተጠቃሚ ማድረግ አንችልም። ስለዚህ በክብር መኖር የምንችለው በተሰማራንበት ረገድ ጠንክረን ሰርተን ከድህነት ከወጣን ብቻ ነው።
ፕሬዝዳንት ሽመልስ ከተመረጡ በኋላ አዲሱን የኦሮሚያ ክልላዊ መንግስት ካቢኔን ይፋ አድርገዋል። በአዲሱ ካቢኔያቸው ከሁሉም የክልሉ ዞኖች የተመረጡ 32 እጩዎችን አቅርበዋል። በምክትል ፕሬዝዳንትነት ያቀረቧቸው አቶ አወሎ አብዱ በሰፊ ድምጽ ሹመታቸው ጸድቋል። አንድ የምክር ቤቱ አባል በካቢኔ እጩዎች አመራረጥ ላይ ቅሬታ አቅርበው ነበር።
ሀቀቀበ ሱማ ቆዲስ አንጎቲን እንዲወልቀበቱ አክኖ ፈላሳ ሚዳሙ ጀዱ ኦሮሚያንቱኒ እኝ ፈካቹ ቀድ ጎዲናሌ ከኛ ዲገሚ ተኮ ፈካቹ ቀድ
በፍታዊ የስልጣን ክፍፍል ላይ ለምንድነው ሁሉም የኦሮሚያ 21 ዞኖች እኩል ያልታሰቡት? የመደመር ፍልስፍናችን ለምንድነው በትክክል ያልተተከበረው? በፈተና ውስጥ ያላለፈ ሰው የለም በትምህርት ነው ምንድነው መስፈርቱ ለምንድንስ ነው ከአንዳንድ ዞን 2 3 ሰዎች እየተሾሙ ከሌሎች ደግሞ የተተው
ለዚህ የጨፌ የመንግስት ተወካይ አቶ ፍቃዱ ተሰማ ምላሽ ሰጥተዋል አቶ ፍቃዱ በመጀመሪያ የታየው የሰዎቹ የማስፈጸም ብቃት ነው ብለዋል ሰዎች አላፍነት ሲሰጣቸው ዞናቸውን ብቻ ሳይሆን ለመላው ኦሮሚያ ስለሚያገለግሉ ያ መስፈርት ተገቢ አይደለም ብለዋል አክለውም በፌደራል ደረጃ እንዲሁም በሌሎች ሴክተሮች ለሚዋቀር መዋቅር የኦሮሚያ ክልል ተሿሚዎችን ስለሚያቀርብ ለዛም የተያዙ ሰዎች አሉ ብለዋል ፕሬዝዳንት ሽመልስ በካቢኔ አወቃቀራቸው የወነጋ አመራር የሆኑትን አቶ አራርሶ ቢቅላን የኦሮሚያ ክልል ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አዳ አዱኛ አመድን ደግሞ የመጀመሪያ የኦሮሚያ ጠቅላይ አቃቢ ህግ ኃላፊ አድርጎ ሾመዋል በመጨረሻም ጨፌ ኦሮሚያ በዛሬው ለው አቶ ገዛሊ አባስመልን የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ጉዮ ዋሪውን በመክትልነት የሾመ ሲሆን አቶ ተፈሪ ወንዳፍራውን የክልሉ ኦዲት ቢሮ ኃላፊ አቶ ቶሎሳ አቦማን በመክትልነት እንዲሁም አቶ ሁሴን ኡስማንን የኦሮሚያ ጸረ ሙስና ኮሚሽነር አርገው ጉባኤውን ዘግተዋል ለአሜሪካ ድምጽ ገልሞ ዳዊት አዳማ
አድማጮች ለዕለቱ ያዝነውን ቀዳሚ ዘገባ ነበር ያስደመጥናችሁ ዛሬ ለትንታኔ ወደ ያዝነውና ሰፋ ያለውን ጊዜ ወደሚወስደው ዝግጅታችን እናልፋለን ኢትዮጵያ ውስጥ ግጭት እንዲራዘም ሰበብ በሚሆኑ ተጠያቂዎችና ተባባሪዎቻቸው ላይ አዲስ ማዕቀብ ለመጣል የሚያስችል ያሉትን ትዕዛዝ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ፈርመዋል። ትዕዛዙ የኢትዮጵያና የኤርትራ መንግስታትን እንዲሁም ህወሓትና የአማራ ክልላዊ መንግስትን በተጠያቂነት መያዝ እንዲችል ለዩናይትድ ስቴትስ የገንዘብ ሚኒስቴር አስፈላጊ ያሉትን ስልጣን የሚሰጥ እንደሆነ ፕሬዝዳንቱ አስታውቀዋል። በሌላ በኩል ፕሬዝዳንት ባይደን ትዕዛዙን ይፋ ካደረጉ በኋላ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባወጡት ለፕሬዝዳንት ባይደን ይድረስ ባሉት ባለ 3 ገጽ ግልጽ ደብዳቤ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋቸዋል ባሉት የተዛባ አመለካከት ቅሬታ አዘል መልእክት አስተላልፈው ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አንንበረከክም ብለዋል። በዚህ ጉዳይ ላይ ኤርትራና ህዋትም ምላሽ ሰጥተዋል። ለዛሬ ባለፉት ቀናት ውስጥ በተለያየ ጊዜ አስደምጥናችሁን ዘገባ በአንድ ላይ አካተን ሌሎች የምሁራን አስተያየቶችን ጨምረን እናስደምጣችኋለን። በቅድሚያ ቆንጅታዬ ወደ አስተናዳችሁ የመጀመሪያ ዘገባ እንለፍ።
አስተዳደራቸው በግጭቱ የሚሳተፉ ወገኖች በድርድር ተብሳቁም ስምምነት ላይ እንዲደርሱ በንጹሃን ሲቪሎች ላይ የሚደርሱ በደሎች እንዲቆሙ ችግር ላይ ላሉ ሰዎች ሰብአዊ እርዳታ ተደራሽነት እንዲረጋገጥ ግፊት ማድረጉን እንደሚቀጥል የገለጹት ፕሬዝዳንት ባይደን የፈረምኩት አስፈጻሚ ትዕዛዝ ኢትዮጵያ ውስጥ የሚካሄደው ግጭት እንዲራዘም ሰብአዊ ረድኤት እንዳይደርስ ወይም የተኩሳቁም ስምምነት ላይ እንዳይደረስ በማድረግ ተጠያቂ ወይም ተባባሪ የሆኑትን ኢላማ የሚያደርጉ አዲስ ማዕቀቦች አስቀምጧል ብለዋል። ለኢትዮጵያ ህዝብ ደህንነት ባለማሰብ በድርድር መፍትሄ ከመፈለግ ይልቅ በጦርነቱ መግፋታቸውን የቀጠሉ የኢትዮጵያ መንግስት፣ የኤርትራ መንግስት፣ የትግራይ ህዝብ ነጻ አውጪ ግንባር፣ የአማራ ክልላዊ መንግስት አባላትንና ሌሎችንም የዩናይትድ ስቴትስ የገንዘብ ሚኒስቴር ኢላማ አድርጎ እርምጃ እንዲወስድ በዚህ ማስፈጸሚያ ትዕዛዝ ስልጣን ተሰጥቶታል ብለዋል። በሰሜን ኢትዮጵያ የቀጠለው ግጭት የከበደ ሰብአዊ ስቃይ አስከትሏል፣ በኢትዮጵያ አንድነት ላይም አደጋ ደቅኗል ብለዋል። በግጭቱ ምክንያት ቁጥሩ ወደ 1 ሚሊዮን የሚጠጋ ህዝብ በከበደ የረሃብ ሁኔታ ውስጥ የሚገኝ ሲሆን በሚሊዮኖች የተቆጠሩ ተጨማሪ ሰዎች በአጣዳፊ የምግብ ዋስትና ችግር ላይ ወድቀዋል በማለት ነው የጀመረው የፕሬዝዳንት ባይደን መግለጫ። የሰብአዊ ረድኤት ሰራተኞች እንዳይንቀሳቀሱ ተከልክለዋል፣ ተዋክበዋል፣ ተገድለዋል ያሉት ፕሬዝዳንት ባይደን ሲቪሎችን ለማሸበር ስለተፈጸሙ የጅምላ ግድያዎች፣ መድፈርና ሌሎችም ጾታዊ ጥቃቶች የቀረቡ ሪፖርቶች እጅጉን የሚሰቀጥጡ ሆነው አግኝቻቸዋለሁ ብለዋል። ዩናይትድ ስቴትስ ይህንን ግጭት የሚያከትም ሰላማዊ መፍትሄ እንዲገኝ ግፊት ለማድረግ ቁርጠኛ ነች። የአፍሪካ ህብረት፣ የአፍሪካ ቀንድ ከፍተኛ ተወካዩ ኦሊሴጉን ኦባሳንጆን ጀምሮ በዚህ ረገድ የማሸማገል ጥረቱን እየመሩ ላሉት ሙሉ ድጋፋችንን እንሰጣለን ያሉት ፕሬዚደንት ባይደን ለዚህ ቀውስ ወታደራዊ መፍትሄ የሌለ መሆኑ ላይም ከተባበሩት መንግስታት ድርጅትና ከአፍሪካ ህብረት መሪዎች ጋር የምንስማማበት ጉዳይ ነው ብለዋል። በግጭቱ የተሳተፉት ወገኖች ወታደራዊ ዘመቻቸውን አቁመው ሰብአዊ መብቶችን እንዲያከብሩ፣ የሰብአዊ እርዳታ ተደራሽነትን ያለምንም ገደብ እንዲፈቅዱ፣ ካለ ቅድመ ሁኔታ በድርድር ጠረጴዛ እንዲቀመጡ ከመላው አፍሪካ እንዲሁም ከዓለም መሪዎች ጋር ሆኜ አሳስባለሁ ብለዋል። በመቀጠልም የኤርትራ ኃይሎች ከኢትዮጵያ መውጣት አለባቸው ያሉት ፕሬዚደንት ባይደን ቀውሱን የሚያከትም ከወታደራዊው መንገድ የተለየ ጎዳና ሊገኝ ይችላል፣ ይሁን እንጂ መሪዎቹ ያንን መንገድ ለመከተል ፈቃደኛ ሆነው መገኘት ይኖርባቸዋል ብለዋል። ዩናይትድ ስቴትስ ለኢትዮጵያ ህዝብ ያላትን ድጋፍ እንዲሁም የሀገሮቻችንን ታሪካዊ ግንኙነት ለማጠናከር ባላት ቁርጠኝነት ትጸናለች ሲሉም አክለዋል። ማዕቀቦቹ ግጭቶቹን የሚያባብሱና ሰብአዊ ቀውሱን እንዲቀጣጠል የሚያደርጉ ግለሰቦችና ቡድኖች ችን እንጂ በኢትዮጵያና በኤርትራ ህዝቦች ላይ ያነጣጠሩ አይደሉም ብለዋል። በፕሬዝደንት ባይደን ተፈርሞ የወጣውን አስፈጻሚ ትዕዛዝ በተመለከተ ከዋይት ሃውስ ቤተ መንግስት የወጣው ዝርዝር መግለጫ የዩናይትድ ስቴትስ የገንዘብ ሚኒስቴር ከውጭ ጉዳይ ሚኒስቴር ጋር በመተባበር ተጠያቂዎች ላይ እርምጃውን እንዲወስድ ስልጣን የተሰጠው መሆኑንና የገንዘብ ሚኒስቴርም ተፈጻሚ ለማድረግ ዝግጁ መሆኑን አውስቷል። በዚህ ማስፈጸሚያ ትዕዛዝ መሰረት የሚደነገጉ ማዕቀቦች በኢትዮጵያ ህዝብና ሰፋ ባለው በቀጣናውም ያልተፈለገ ጉዳት እንዳይደርስ ለመከላከል ዩናይትድ ስቴትስ ተገቢውን እርምጃ ተወስዳለች ብሏል። ዩናይትድ ስቴትስ ከአዲሱ የማዕቀብ አስፈጻሚ ትዕዛዝ በፊትም የወሰደቻቸው የማዕቀብና የቪዛ ክልከላ እርምጃዎች እንደነበሩ ያስታወሰው የዋይት ሃውሱ መግለጫ ኤርትራ መከላከያ ኃይሎች የታማዦር ሹም ጀነራል ፊሊፖስ ወልደ ዮሐንስ ላይ በቅርቡ የተወሰደውን ማዕቀብ ጠቅሷል። ግጭቱን መቀጠልና የሰብአዊ መብት ረገጣ ሪፖርቶችን ተከትሎ ዩናይትድ ስቴትስ ለኢትዮጵያ በሚደረጉ የመከላከያ ነክ ንግዶች ላይ ማዕቀብ መጣሏን አውስቶ ሌሎች ሀገሮችም በግጭቱ ለሚሳተፍ ማንኛውም ወገን የጦር መሳሪያ እንዳይደርስ ተመሳሳይ እርምጃ እንዲወስዱ እንዲሁም በግጭቱ የሚካፈሉት ወገኖች በድርድር ተኩስ አቁም ላይ እንዲደርሱ ድጋፋቸውን እንዲሰጡ ዩናይትድ ስቴትስ ጥሪ ማቅረቧን አውስቷል። ዩናይትድ ስቴትስ ማዕቀቦቹን ለመደንገግ የምታደርገው ውሳኔ የሚመረኮዘው በግጭቱ ተሳታፊ በሆኑት አካላት ተግባር ላይ ይሆናል ያለው መግለጫው ግጭቱን የሚያስቆም መፍትሄ ለማምጣት እርምጃ ካልተወሰደ ዩናይትድ ስቴትስ ማዕቀቦቹን ተግባራዊ ለማድረግ ዝግጁ ነች ብሏል። ግጭቱን ለማስቆም እርምጃዎች ከተወሰዱ ደግሞ ኢትዮጵያ በዚህ ጦርነት ከደረሰባት ጉዳት እንድታገግም ከፍተኛ የሆነው እዳዋ ጉዳይ እንዲስተካከልላትና ኢኮኖሚያውም እንዲያንሰራራ ከዓለም አቀፉ ማህበረሰብ ጋር ሆነን ለመስራት ዩናይትድ ስቴትስ ዝግጁ ነች ብለዋል። በሌላ በኩል በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ቋሚ ተጠሪ አምባሳደር ሊንዳ ቶማስ ግሪንፊልድ 76ኛው የመንግስታቱ ድርጅት ጠቅላላ ጉባኤ ከመጀመሩ በፊት ዛሬ ኒውዮርክ ላይ ለጋዜጠኞች መግለጫ ሲሰጡ ይህንኑ የፕሬዝደንት ባይደንን ትዕዛዝ አንስተው አብራርተዋል። ለኢትዮጵያ ቀውሶች መፍትሄ ለማበጀትና ህይወቶችን ለማትረፍ እንዲቻል በድርድር ወደሚገባበት ተኩስ አቁም ለመድረስ ውይይት እንዲካሄድ ሁሉን አቀፍ የፖለቲካ ንግግሮች እንዲጀመሩ የጸጥታ ጥበቃ ምክር ቤቱን ጨምሮ ሲደረጉ የቆዩ ዓለም አቀፍ ጥረቶችን ሁሉም ወገኖች ለተራዘመ ጊዜ ሲገፉ ቆይተዋል ሲሉ አምባሳደር ቶማስ ግሪንፊልድ ከሰዋል። በመቀጠልም አሁን ሰብአዊ ሁኔታው ይገኝበታል ያሉትን ዘርዝረዋል።
Human rights continue to be violated in disturbing ways. Women and girls are being raped and tortured. And the humanitarian situation has grown.
ሰብአዊ መብቶች በሚያሳዝን ሁኔታ መረጋጋታቸው ቀጥሏል። ሴቶችና ልጃገረዶች እየተደፈሩ የስቃይ አድራጎት እየተፈጸመባቸው ነው። ሰባዊ ሁኔታው በተባባሰ ሁኔታ ተበላሽቷል። የበረታ ቸነፈር ስጋት አንዣቧል።
አምባሳደሯ በመቀጠል የኢትዮጵያ መንግስትና ህወሓት ያለ ቅድመ ሁኔታ ለመደራደር ከተቀመጡና ሰባዊ እርዳታ ባልተገደበ ሁኔታ እንዲደርስ ከፈቀዱ ዩናይትድ ስቴትስ ኢትዮጵያ እንድታገግምና መጣኔ ሀብቷም እንደገና እንዲያንሰራራ ለህዝቧም የወደፊት ጣውን መገንባት የሚያስችል እርዳታ ለማሰባሰብ ዝግጁ መሆኗን ተናግረዋል። ያለበለዚያ ግን አሉ ቶማስ ግሪንፊልድ።
Otherwise we will impose targeted sanctions against a range of responsible individuals and entities.
ያለበለዚያ ኃላፊነት በሚወስዱ ግለሰቦችና አካላት ላይ ያነጣጠሩ ማዕቀቦችን እንጥላለን።
These sanctions are not directed at the people of Ethiopia or Eritrea. They are deliberate.
እነዚህ ማዕቀቦች በኢትዮጵያ ህዝብ ወይም በኤርትራ ህዝብ ላይ የታለሙ አይደሉም። ጉዳትን ለመቀነስ ወይም እንዳይደርስ ለማድረግ በጥንቃቄ የተመጠኑ ናቸው።
አምባሳደር ቶማስ ግሪንፊልድ በመቀጠል ማዕቀቦቹ ኢላማ የሚያደርጉት ለግጭቱ ተጠያቂ የሆኑትን እንደሆነ በአጽንኦት ተናግረው የኢትዮጵያን ህዝብ እንግልት እንዲያከትም ያደርጋሉ የሚል ተስፋ እንዳላቸው አመልክተዋል። በሌላ በኩል ፕሬዚደንት ጆ ባይደን ማስፈጸሚያ ትዕዛዙን ይፋ ማድረጋቸውን ተከትሎ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ይድረስ ለፕሬዚደንት ጆ ባይደን ብለው ባወጡት ባለ 3 ገጽ ግልጽ ደብዳቤ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋቸዋል ባሉት የተዛባ አመለካከት ጥሬታ አዘል መልእክት አስተላልፈዋል። ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ብለዋል። እርሶ በፕሬዝዳንትነት በተመረጡበት ጊዜ በበርካታ ኢትዮጵያውያንና አፍሪካውያን ዘንድ በአፍሪካና በዩናይትድ ስቴትስ ግንኙነት አዲስ ምዕራፍ ይከፈታል፣ በርሶ ፕሬዝዳንትነት የአፍሪካ ሀገሮች ሉዓላዊነት ይከበራል፣ በጋራ እድገትና ጉዳዮችን በጥልቅ በተረዳ መንገድ አጋርነት ይመሰረታል የሚል ተስፋ ተፈንጥቆ ነበር ብለዋል ጠቅላይ ሚኒስትር አብይ። ዩናይትድ ስቴትስ በሌሎች ሀገሮች ፖለቲካ አብዝተው እጃቸውን ከተቱ ግለሰቦች ተጽዕኖ ተላቃ አዲስ የውጪ ፖሊሲ ጎዳና ተቀይሳለች ብለው እንደ ኢትዮጵያ ያሉ ታዳጊ ሀገሮች ጓክተው ነበር ሲሉም አስከትለዋል። ያመጣሉ ብለን የተጠበቀው እንደ ህወሓት ካሉ ሁከተኛ አሸባሪ ቡድኖች ጋር ወዳጅ ሆኑ ዋና ዋና የፖሊሲ አውጪዎችና የፖሊሲ ተጽዕኖ ፈጣሪዎች እንዲሁም ሁኔታዎችን አጣመው በሚያቀርቡ የሎቢ ወይም አግባቢ ቡድኖች ተመስርተው ከሚወሰዱ ውሳኔዎች የተላቀቀ የውጪ ፖሊሲ ነበር ብለዋል። በተለያዩ የዩናይትድ ስቴትስ አስተዳደሮች በጥድፊያ እንደተፈለገ በተወሰዱ ውሳኔዎች ሳቢያ በዓለም ዙሪያ ህዝቦች ፊት ከነበሩበት ለባሰ ጉዳት እንደተዳረጉ አስተውለናል ሲሉ ጠቅላይ ሚኒስትሩ አክለዋል። ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ ሰዎች የተቀነባበረ ተጽዕኖ አትንበረከክም ያሉት የኢትዮጵያው ጠቅላይ ሚኒስትር ኢትዮጵያዊና አፍሪካዊ ማንነታችን ይህ እንዲሆን አይፈቅድም ብለዋል። በዚች በአረንጓዴ ቢጫ ቀይ የነጻነት ቀለማቷ ለነጻነታቸው ለሚታገሉ ለብዙዎች የስኬት ተስፋ በሆነችው ሀገር በመላ አህጉራችን ለመታ መታት በቀደምት አባቶቻችን ላይ ሲፈጸም የነበረ ክብር የሚያዋርድ ተግባር ዳግመኛ እንዲያንሰራራ አይፈቀድም ብለዋል።
በሌላ በኩል ህወሓት ባወጣው መግለጫ ተዛዙን እንደሚደግፍ ገልጾ እንዲያውም እጅግ የዘገየ ቢሆንም ለአካባቢው ቀውስ መፍትሄ የሚያስገኝ ይሆናል ብሎታል። ሀብታሙ ሲዩም ምላሾችን አጣምሮ ያቀርባቸዋል።
ራሱን የትግራይ መንግስት ብሎ የሚጠራውና የፌደራሉ መንግስት ሽብርተኛ ቡድን የሚለው ህወሓት ትናንት ባወጣው መግለጫ የፕሬዝዳንት ባይደንን ተዛዝ እንደሚደግፍ አስታውቋል። ትግራይ ውስጥ በሚንቀሳቀሱ የኢትዮጵያ የኤርትራና የአማራ ኃይሎች ይፈጸማሉ የሚላቸውን የዓለም አቀፍ ሰብአዊ ህግጋት ረገጣዎችና የሰብአዊ መብት ጥሰቶች መፍትሄ ለማስገኘት የዩናይትድ ስቴትስ መንግስት እየወሰዳቸው ናቸው ላላቸው ዘርፈ ብዙ እርምጃዎች ህወሓት ምስጋና አቅርቧል። ኤርትራና የአማራ ኃይሎች ከትግራይ እንዲወጡና ትግራይ ውስጥ እየተካሄደ ላለው ጦርነት ሰላማዊ መፍትሄ እንዲገኝ የሚያስችል የድርድር ተኩስ አቁም እንዲደረግ United States ላደረገችው ተደጋጋሚ ጥሪ አድናቆታችንን እንገልጻለን ብሏል በመግለጫው። የዩናይትድ ስቴትስ መንግስት ከሌሎች ዓለም አቀፍ አጋሮች ጋር በመሆን የተኩስ አቁም ስምምነቶችንና ድርድሮችን እንዲያመቻችም ጠይቋል። ፕሬዝዳንታዊው የማስፈጸሚያ ተዛዝ እጅግ የዘገየ ቢሆንም በአካባቢው ያለው ቀውስ መፍትሄ እንዲያገኝ እጅግ ብዙ ያበረክታል ብሏል የህዋት ምላሽ። በክልሉ ውስጥ በኢትዮጵያ ፌዴራል መንግስት በአማራ ክልል ኃይሎችና በኤርትራ መንግስት ኃይሎች እየደረሱ ናቸው የሚላቸውን በደሎችና መዘዞቻቸውን የተነተነው የህዋት መግለጫ ወታደራዊ መፍቴ የመጀመሪያው ተመራጭ ሆኖ መንገድ ባለመሆኑ ከፕሬዝደንቱ ጋር እንደሚስማማ አመላክቷል። የከፋ ያለው የኢትዮጵያ መንግስት ከበባ የትግራይ ህዝብ እንደ ባንክ፣ ኤሌክትሪክ፣ ቴሌኮሙኒኬሽንና ንግድ፣ ያየርና የየብስ ማመላለሻና ማጓጓዣ፣ ሰብአዊ እርዳታን የመሳሰሉ መሰረታዊ አገልግሎቶች እንዳያገኝ ማድረጉን ይሄው የህዋት መግለጫ ጠቁሞ ህዋት ከትግራይ ውጭ ያለው ወታደራዊ ዘመቻው የወረራ አድራጎት ሳይሆን ያንን ከበባ ለመስበር የወሰደው የመጨረሻ እርምጃ እንደሆነም ጠቁሟል። በትክክለኛው አቅጣጫ የተወሰደ እርምጃ ነው ያለው ያለፈው አርብ ፕሬዚደንት ባይደን ትዕዛዝ አስኳል ሐሳቦችን ለመደገፍ ዝግጁ መሆኑን የገለጸው ህዋት የትግራይ መንግስት እጅግ አጣዳፊ ቅድሚያ ጉዳይ ሁሉም ነገር ከመጀመሩ በፊት ወደ ነበረበት ሁኔታ መመለሱ ነው ብሏል። ሁሉም ወራሪ ያላቸው ኃይሎች በህገ መንግስቱ ከተደነገጉ የትግራይ አካባቢዎች መውጣት አለባቸውም ብሏል። ይህም የአማራ ኃይሎች ከጦርነቱ በፊት ወደ ነበረ ይዞታቸው እንዲመለሱና የኤርትራ ኃይሎች ከኢትዮጵያ መውጣትን እንደሚያካትት አትቷል። በድርድር የተኩስ አቁም ለማድረግ እየተደረገ ያለውን ዓለም አቀፍ ጥረት እንደሚያደንቅ የገለጸው የህዋት ምላሽ ትግራይ ላይ ተካሂዷል ባለው ጦርነት ውስጥ በተፈጸሙ የጭካኔ አድራጎቶች ላይ ነጻ ምርመራ እንዲደረግና አድራጊዎቹ ለወንጀላቸው በተጠያቂነት እንዲያዙም ጠይቋል። ይህ በእንዲህ እንዳለ የፕሬዝዳንት ባይደንን ትዕዛዝ እንደሚቃወም የኤርትራ መንግስት ዛሬ ባወጣው መግለጫ አስታውቋል። ዝርዝሩን ከአስመራ ብርሃነ በርሃ ያቀርበዋል።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በሰሜን ኢትዮጵያ ባለው ግጭት የሰብአዊ ጉዳዮችና የሰብአዊ መብት ጥሰቶች ላይ እጅ አለባቸው ባላቸው የተወሰኑ ሰዎች ላይ ማዕቀብ እንዲደረግ አርብ መስከረም 7 ፕሬዝዳንታዊ ትዕዛዝ መስጠታቸው ይታወቃል። በትዕዛዙ መሰረትም የኢትዮጵያና የኤርትራ መንግስታት ህወሓትና የአማራ ክልላዊ መንግስትን ተጠያቂ እንዲያደርግ ለአሜሪካ የገንዘብ ሚኒስቴር ስልጣን የሰጠ ነው። ይህን ተከትሎ የኤርትራ መንግስት ቀዳሜ መስከረም 8 ምሽት ባወጣው መግለጫ ውሳኔውን በህግ ተቀባይነት የሌለው ሲል አጥብቆ ተቃውሞታል። የኤርትራ መንግስት በመግለጫው የህወሓት መሪዎች በሰሜን እዝ ላይ ወረራ እንደጀመሩ በግልጽ በአደባባይ መናገራቸውን በማስታወስ ወረራው አስቀድሞ በድርጅቱ የማዕከላዊ ሽማግሌ ስብሰባ ላይ በውይይት የጸደቀ እቅድ እንደነበረም በጦርነት ወቅት የተገኘው የህወሓት ሚስጥራዊ ሰነድ አጋልጧል ብሏል። መግለጫው አያይዞም ባለፉት ወራት ይሄን አቻ የሌለው ሲል የገለጸውን ወንጀል ለመሸፋፈንና ህወሓትን ከተጠያቂነት ለማዳን ከዛም ባለፈ ኃጢአቱን ወደ ሌላ ወገን ለማሳበቅ በሰብአዊ መብትና የሰብአዊ እርዳታ ስም ሲካሄድ የቆየው ጆሮ የሚያደነቁር ያለው የተደራጀ የፕሮፓጋንዳ ዘመቻ እጅግ አስደማሚ ነው ብሏል። ህወሓት እንደ አውሮፓውያኑ አቆጣጠር በ1998 ኤርትራ ላይ ጦርነት በማወጅ በሰላማዊ ሰዎች ላይ ሰፊ የጦርነት ወንጀል በመፈጸም ራሳቸው አሜሪካና የአውሮፓ ህብረት ምስክር ወይ ዋስ ሆነው የፈረሙበትን የመጨረሻና አሳሪ ብይን ባለመቀበል ለ20 ዓመታት በቀጠናው የፈጠረው ውጥረት፣ ሶማሊያ ላይ የፈጸመው ወረራና ውድመት፣ እንዲሁም በኢትዮጵያ ህዝብ ላይ የፈጸመው ግፍ በደልና ከፍተኛ የሰብአዊ መብት ግሰት በዋናነት በአሜሪካና የአውሮፓ ህብረት ሀገራት ተባርኮ ሲፈጸመው የነበረው ወንጀል እንደሆነ የኤርትራ መንግስት በመግለጫው እንደማስረጃነት አቅርቧል። አሁን በኢትዮጵያ የተከሰተውና የአፍሪካ ቀንድን በአሉታ እየጎዳ ያለው የጸጥታ ችግርና የሰብአዊ ቀውስ ህወሓት ባለፉት 27 ዓመታት የስልጣን ዘመኑ በምዕራባውያን ሀገራት ትልቅ ባጀትና አይዞህባይነት እየታገዘ ሲፈጽመው የነበረው ወንጀል ውጤትና ቀጣይ ተግባር ነውም ብሏል መግለጫው። በአሁኑ ወቅት ህወሓት በተጨነቀ መንፈስ ውስጥ ሆኖ ወዲያና ወዲህ እያለ ባለበት የቀቢጸ ተስፋ ሰዓት የኢትዮጵያ ህዝብ ራሱን መከላከልና ደህንነቱን ማስጠበቅ ባህሪያዊና ህጋዊ መብቱ እንደሆነም መግለጫው ተቆሟል። ህወሓት ራሱን ከተጠያቂነት ለማሸሽ የትግራይ ህዝብን እንደሚያጃነት ይዞ ለከፍተኛ ችግር ለመዳረግ እየፈጸመና እየቀጠለበት ያለው አውዳሚ ተግባር የዓለም ማህበረሰብ ሊኮነው ይገባል ያለው የኤርትራ መንግስት መግለጫ በሚሊዮን የሚቆጠሩ ፈጻናትና ሴቶችን በጨለማ የከተተ ኢሰብአዊ ሲል የገለጸውን ተግባር ከመኮንን ይልቅ የተወሰኑ ወንጀለኞችን ለማዳን የተለያዩ ጫናዎችን በሌሎች ላይ በመፍጠር ታሪክ ይቅር የማይለው ኢፍትሃዊ ተግባር ነው ሲል በምዕራባውያን ሀገራት እየተደረገ ያለውን ተግባርም ኮንኖታል። በእንዲህ ሁኔታ በአሜሪካና የአውሮፓ ሀገራት የሚተላለፉ ውሳኔዎችና የሚወሰዱ እርምጃዎችን ዋነኛ የሀገራዊ ህጎችን እንዲሁም የሀገራትንና ህዝቦችን ነጻነትና ሉዓላዊነትን የሚግሱ በማጠርሸትና በማሰይጣን ዲፕሎማሲያዊ ማስፈራራት የሚያምኑና የሚመረከዙ በመሆናቸው በርትዕና በህግ ተቀባይነት የላቸውም ሲል የኤርትራ መንግስት የጆ ባይደን ውሳኔ በመግለጫው አጥብቆ ተቃውሞታል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አመሰግናለሁ ብርሃነ ለዘገባው። በሌላ በኩል ባለፈው አርብ ለወጣው የፕሬዚደንት ባይደን ማስፈጸሚያ ትዕዛዝ በለቱ ይድረስ ለፕሬዚደንት ጆሴፍ ባይደን የሚል ግልጽ ደብዳቤ ያወጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋል ባሉት የተዛባ አመለካከት ቅሬታ አዘል መልእክት አስተላልፈዋል። ህወሓት በሀገሪቱና በህዝቦቿ ላይ አድርሷል ያሏቸውን በደሎች ባተቱበት በዚሁ ባለሶስት ገጽ ምላሽ ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣን አላግባብ መያዝን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ብለዋል።
አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ እየተላለፈላችሁ የሚገኘው የቀዳሚ ምሽት ዝግጅታችን ነው። ወደ ተከታዩ ከዚሁ ጋር ወደ ተያያዘው ዘገባ እንወሰዳችሁ። ህወሓትና የኢትዮጵያ መንግስት ወደ ሰላማዊ መፍትሄ የሚመጡ ከሆነ በግጭቱ ምክንያት የተዳከመውን የኢትዮጵያን ኢኮኖሚ ለመደገፍ ዝግጁ መሆኗን ዩናይትድ ስቴትስ ገልጻለች። ፕሬዚዳንት ባይደን ከፈረሙት የማዕቀብ ትዕዛዝ ጋር በተያያዘ በቀጣይነት ስለሚወሰዱ እርምጃዎች የዩናይትድ ስቴትስ ባለስልጣናት ማብራሪያ ሰጥተዋል። የግጭቱ ተሳታፊ አካላት ወደ ድርድር የማይመጡ ከሆነ የሚወሰደው የማዕቀብ እርምጃ ከተመረጡ ግለሰቦችና ተቋማት ባለፈ የኢትዮጵያና የኤርትራ ህዝቦችን ኢላማ እንደማያደርግ የምስራቅ አፍሪካና የሁለቱ ሱዳኖች ተጠባባቂ ምክትል ረዳት ሚኒስትር ብራያን ሃንት ገልጸዋል። ዩናይትድ ስቴትስ ለኢትዮጵያ የምትሰጠውን የሰብአዊና ሌሎች ድጋፎች እንደምትቀጥልም ተናግረዋል። በሌላ በኩል ዩናይትድ ስቴትስ ያሳለፈችው ውሳኔ ሚዛናዊነት የጎደለው መሆኑን ገልጸው የሚከራከሩ ምሁራን አሉ። መስፍን አራጌ የምሁራኑን አስተያየት እንደሚከተለው አጠናቅሮታል።
የአሜሪካው ፕሬዚዳንት ጆሴፍ ሮቢኔት ባይደን ዳግማ የሰሜን ኢትዮጵያን ግጭት በብሔራዊ ስጋትነት ፈረጀው ሰብአዊ ቀውሱ እንዲባባስም እንዲራዘምም ምክንያት ሆነዋል ባሏቸው ግለሰቦችና ተባባሪዎቻቸው ላይ አዲስ ማዕቀብ ማድረግ የሚያስችላቸውን ትዕዛዝ ሰሞኑን ፈርመዋል። ይህን የአሜሪካ ፕሬዚዳንት ውሳኔ በአማራ ክልል የሚገኙ ምሁራን በበጎ አልተቀበሉትም። በወሎ ዩኒቨርሲቲ የሕግ ትምህርት ቤት ዲንና መምህር ሰለሞን ጎራው ውሳኔው ድምጽን በድምጽ የመሻር መብት ያላቸው ሩሲያና ቻይናን ጨምሮ በጸጥታው ምክር ቤት ከኢትዮጵያ ጎን የቆሙ ሀገራት ካራመዱት አቋም ተጻራሪ ነው ብለውታል።
የአሜሪካ መንግስት ውሳኔ በአለም ላይ የተፈጠሩት አለም አቀፍ ተቋማት አሉ፣ ዩኤን ወይም የተባበሩት መንግስታትን ጨምሮ በስሩ የጸጥታው ምክር ቤት አለ። የነሱን በሚቃረን በተናጠላዊ መንገድ የሌሎች ሀገራትን ሉዓላዊነት የሚዳፈርና ሀገራት በውስጥ ጉዳያቸው የመወሰን ነጻነታቸውን የሚጋፋ አይነት ይዘት ያለውና ኢትዮጵያንም በተለይ በማስገደድ በሀገሯ በጣም ህገወጥ በሆነ መንገድ መከላከያ ሰራዊቷን የሚያጠቃውን ህገወጥ በሆነ መንገድ የሀገሯን ሰላም የሚነፍገውን ብሎም አለም አቀፍ ወንጀል እየፈጸመ ያለን አሸባሪዎችን በመዋጋት የምታደርገውን ጥረት ድሃ በመሆኗ በምክንያት ብቻ ጣልቃ የገባ አይነት ውሳኔ ነው።
ጣልቃ ገብነቱ ቢኖር እንኳ ከወገንተኝነት መራቅና በመረጃ መደገፍ እንደነበረበት ይገልጻሉ።
በአለም አቀፍ ተቋማት መዋቅር ውስጥም ጣልቃ ገብነቶች የሚያስፈልጉበት አጋጣሚ እንዳለ ይታወቃል። እነዚህን ስርዓት ባለው መንገድ ወገንተኝነት በመያዝ ሳይሆን በማጣራት በተለይ ደግሞ በአካባቢ ያሉ አለም አቀፍ ተቋማትን፣ ክልል አቀፍ ተቋማትን፣ ያ ማለት የአፍሪካ ቀንድ አካባቢ ያሉ ተቋማትን፣ የአፍሪካ ህብረትን በማጣራት ጭምር መወሰን ይገባል እንጂ በራስ ውሳኔ በመነሳሳት በተለይም ደግሞ በሀገሪቱ ፓርላማ ህገወጥ ቡድን ነው የተባለና ካለ ሀገሪቱ የተዋጋች ባለበት ጊዜ እንዲያት ውሳኔ መተላለፉ ተገቢነት የለውም። አንደኛው ወገን በሚሰራው ዲፕሎማቲክ ስራ ብቻ ያለ ማስረጃ የብዙ ሚሊዮኖችን ጽዋል በደል ግፍ ማብዛት ማክበድ ተገቢነት የለውም። በተባበሩት መንግስታት ድርጅት ቻርተር በግልጽ እንደተመለከተው የሀገራትን በኩል ሚዛን ላይ መሆን እኩልነትን የሚጥስ አሰራር ነው።
በባህር ዳር ዩኒቨርሲቲ ታሪክ ትምህርት ክፍል ምሁሩ ዶክተር ዋጋው ቦጋለ የአሜሪካና የአንዳንድ ምዕራባውያን ሀገራት አላማ ደካማ አገረ መንግስት እንዲፈጠር ከመፈለግ የመነጨ ነው በማለት ውሳኔውን ያጣጥሉታል።
ታሪክ ከቆየ ምዕራባውያንና የአሜሪካ በአፍሪካ ያላቸው ፖሊሲ ከዛ የሚመነጭ ነው የሚመስለኝ። ምክንያቱም ሴንተር ፔሪፌሪ የሚባለው ሪሌሽንሽፕ አፍሪካ ሁልጊዜ ይቀራል። አፍሪካ ሁልጊዜ በልማት ምሳሌ የሚሆን በነጻነት ምሳሌ የሚሆን ሀገርና ህዝብ እንዲኖር አይፈለግም። ይሄ የቆየ የምዕራባውያን የቅኝ ግዛት ፖሊሲያቸው ነው። አሜሪካ ማለትና አውሮፓውያን ማለት ለእኔ አንድ ናቸው። የካፒታሊዝም የዓለም ሲስተም የሚባለው አፍሪካን እና ሌሎቹን ሶስተኛ ዓለም ሀገራት ጭራ ማድረግ እና ብሔራዊ ጥቅም ፊት ለፊት ማምጣት የሚል የቅኝ ግዛት ፖሊሲ ነው።
ውሳኔውን ባያምኑበትም የጠበቁት እንደሆነ የሚናገሩት ደግሞ በወልዲያ ዩኒቨርሲቲ የፖለቲካና ዓለም አቀፍ ግንኙነት ምሁሩ አገናኝ ከበደ ናቸው።
ውሳኔው የኢትዮጵያን ህዝብ የበለጠ ያጠነክረዋል፣ መንግስትን የበለጠ ያጠነክረዋል። ኢትዮጵያ ለብዙ ዓመት በውጭ ድጋፍ የኖረች ሀገር ናት። ስለዚህ ምናልባት ከዚያ የምንወጣበትን ኦፖርቹኒቲ በዚያ ምገር ነው የማየው እና ይህን ያክል ሾክ የሚያደርግ አይደለም።
በአሜሪካ ውጭ ጉዳይ ሚኒስቴር የምስራቅ አፍሪካና የሁለቱ ሱዳኖች ተጠባባቂ ምክትል ሚኒስትር ብሪያን ሃንት እና የስጋት መከላከል ፋይናንስ እና የማዕቀብ ጉዳዮች ምክትል ረዳት ሚኒስትር ኤሪክ ጉድሃውስ የሀገራቸው መንግስት የወሰደውን ውሳኔ ያደንቃሉ፣ ለችግሩ መፍትሄም እንደሚያስገኝ ያምናሉ። ብሪያን ሃንት ግጭት ውስጥ የገቡት ኃይሎች በአስቸኳይ ተኩስ አቁመው ወደ ድርድር መግባት ከቻሉ፣ ገደባ አልባ ሰብአዊ እርዳታ እንዲደርስ ካደረጉና በትግራይ ክልል የተቋረጡ ኤሌክትሪክና ስልክን ጨምሮ መሰረታዊ አገልግሎቶች እንዲጀመሩ ከተደረገ፣ አሜሪካ በጦርነቱ ተዳክሟል ያለችውን የኢትዮጵያን ኢኮኖሚ እንዲያንሰራራ በአጋርነት ትሰራለች ብለዋል።
If the government of Ethiopia and the TPLF take meaningful steps to enter into talks for a negotiated ceasefire.
የኢትዮጵያ መንግስትና ህዋት በድርድር ላይ ለተመሰረተ የተኩስ አቁም ስምምነት ለመነጋገርና ያልተገደበ ሰብአዊ ተደራሽነትን ለመፍቀድ ትርጉም ያላቸው እርምጃዎችን ከወሰዱ የተለየ መንገድ መከተል ይቻላል። ዩናይትድ ስቴትስ ለኢትዮጵያ ኢኮኖሚ የማገገሚያና ማነቃቂያ ድጋፍ ለማድረግ ዝግጁ ናት። መውሰድ ያለባቸው እርምጃዎች በአፍሪካ ህብረት የሚመረውን የሽምግልና ጥረት መቀበል፣ ተደራዳሪ ቡድኖችን መመደብ፣ ያለምንም ቅድመ ሁኔታ ለድርድር መስማማትና የመነሻ ውይይቶችን ግብዣ መቀበልን ያካትታሉ። ሰብአዊ ተደራሽነትን በተመለከተ ደግሞ ዕለት ከዕለት ሰብአዊ አቅርቦቶችን የጫኑ የጭነት መኪኖች እንዲጓጓዙ መፍቀድ፣ የሰብአዊ መኪኖችን ማዘግየት መቀነስ፣ እንደ ኤሌክትሪክ፣ ቴሌኮሙኒኬሽንና ባንክን የመሳሰሉ መሰረታዊ አገልግሎቶችን ለትግራይ መመለስን ሊያካትት ይችላል።
የባይደን አስተዳደር ውሳኔ የኤርትራ ጦር ከትግራይ እንዲወጣ፣ የኢትዮጵያ መንግስት ህወሓትና የአማራ ልዩ ኃይል ውጊያ እንዲያቆሙና ወደ ድርድር እንዲመጡ ትኩረት የሰጠ እንደሆነ የሚናገሩት ደግሞ የፋይናንስና የማዕቀብ ጉዳዮች ምክትል ረዳት ሚኒስትር ኤሪክ ጉድሃውስ ናቸው።
The United States did not announce sanctions against specific individuals or entities on Friday. We are hoping we will not have to.
ዩናይትድ ስቴትስ በተወሰኑ ግለሰቦች ወይንም ማካላት ላይ አርብ ዕለት ማዕቀብ አልጣለችም። እንደማይጣለም ተስፋ እናደርጋለን። የፕሬዚደንት ባይደን የአርብ ዕለቱ እርምጃ የኤርትራ መንግስት ወታደሮችን በአስቸኳይ እንዲያስወጣ፣ የኢትዮጵያ መንግስት ህወሓትና የአማራ ኃይሎች ግጭቱን አቁመው ለተኩስ አቁም ድርድር ቁርጠኛ እንዲሆኑ ያነሳሳቸዋል ብለን ተስፋ እናደርጋለን። ኢትዮጵያ መንግስት ወደ ትግራይ ክልል በሚገቡ ሰብአዊ አቅርቦቶች ላይ የጣለውን ገደብ እንደሚያቆም፣ እንዲሁም ህወሓት መፈናቀልና የብሔር ውጥረትን እያባበሰ ያለውን በአማራ ክልል ውስጥ የሚያደርገውን መስፋፋት እንደሚያቆም ተጨባጭ እርምጃዎችን በአስቸኳይ እናያለን ብለን ተስፋ እናደርጋለን። ይህ ካልሆነ ግን እርምጃ እንወስዳለን።
ህወሓትም የፕሬዚዳንቱን ውሳኔ ከመዘግየቱ በቀር ለአካባቢው ሰላም መረጋገጥ አይነተኛ መፍትሄ የሚሰጥ ተቀባይነትም ያለው ሲል ነበር ያደነቀው። ይሁን እንጂ ውሳኔው እኩል ሚዛን ላይ መቀመጥ የማይገባቸውን አካላት አስቀምጦ ፍትሐዊነትን የጨፈለቀ እንደሆነ የህግ ምሁሩ ሰለሞን ጎራውና የፖለቲካና ዓለም አቀፍ ግንኙነት ምሁሩ አገናኝ ከበደ ያስረዳሉ።
የኢትዮጵያ መንግስትም የኢትዮጵያ ወታደሮችም የኤርትራ ወታደሮችም ቢሆን በትግራይ ክልል ውስጥ ባሉ ንጹሐን ዜጎች ላይ ወንጀል መፈጸም የለባቸውም። በዛው ልክም የህወሓት ወራሪ ኃይልም በሌሎች የኢትዮጵያ ክፍሎች መጥቶ ወንጀል መፈጸም የለበትም ይሄም ይታመናል ነው። ቢሆንም ግን ይሄንን ሲያደርግ የአሜሪካ መንግስት ጦርነቱ በምን መንገድ እየተከናወነ ነው የሚለውን የሀገሪቱ የውስጥ ጉዳይ ነው አይደለም እንደገና ደግሞ ህወሓት ምን እያደረገ ነው የኢትዮጵያ መንግስት ምን እያደረገ ነው የሚለውን ባለም አቀፍ ሚዲያ ከተዘገቡት ጭምር በሰብአዊ መብቶች ገለልተኛ በሚባሉ አካላት ያሉትን በማስረጃ በማስደገፍ በሚዛኑ መወሰን ይገባ ነበር። እኔ አሁን ደባለሙያ ስመለከተው መጀመሪያ በሀገሪቱ ጦር ላይ ጥቅምት 24 ቀን 2013 ዓ.ም የተደረገው አሰቃቂ ወንጀል ይታወቃል። ቀደምም ሲል በነበረው ሂደታቸው በኋላም ላይ የሀገሪቱን ቁልፍ የመከላከያ ንብረቶች የሀገሪቱን ምስጢራዊ ነገሮች ሁሉ በሙሉ ተቆጣጥሮ ለራሱን ጥቅም ብቻ የሚያስተዳድር መሆኑ ይታወቃል። አሁን ይሄ ገደቡ ተደረገ ማለት ሁለት እኩል የጥፋት ደረጃ ላይ ያልሆኑ ኃይሎችን ወደ እኩልነት በማምጣት ኢትዮጵያ በህግ የተሰጣትና ሉዓላዊነቷን ጠብቃ በምትሰራው ስራ ላይ ጫና የሚፈጥርና ይሄን ህገወጥ ቡድን በተለያየ ዲፕሎማቲክ ኔትወርክ አስቀድሞ የነበረውን አቅምና የሀገሪቱን አንጡር ሀብት በመዝረፍ በአጠራቀም የዲፕሎማሲና የሀብት አቅም የሚያዛባ ውስጥ ያለውን የንጹሃን ዜጎችን ስቃይ የበለጠ የሚጨምር ነው።
በደሴ አካባቢ ተፈናቅለው የመጡ የህብረተሰብ ክፍሎችን ለመጎብኘት ወደ ስፍራው ያቀነው አትሌት ሻለቃ ኃይሌ ገብረስላሴ አጋጣሚው የኢትዮጵያን አንድነት ያጠናከረ እንደሆነ ገልጾ ለኛው ችግር መፍትሄው እኛው ጋር ነው ብሏል።
ለኢትዮጵያ ህዝብ ማስተላለፈው እኛና እኛ ብቻ ነን አሁን መጠንከር ያለብን እንጂ የውጭ እኮ ሰው አልገባውም እንጂ እከሌን ወዶ እከሌን ሰፖርት አድርጎ አይደለም ድርጊቱን እየፈጸመ ያለው የራሱንና የራሱን ጥቅም ብቻ ነው። ወላ አሜሪካ ምን ሊሆን ይችላል አውሮፓ ሊሆን ይችላል ማናቸውም የየራሳቸውን ጥቅም ነው። ይሄ ግድባችን ያመጣብን ብዙ ጣጣዎች ናቸው። አሁን ይሄ ግድብ ነገ ተነስቶ የኢትዮጵያ መንግስት አይበቃ ግድቡን አቁሚዋለሁ ቢል ይሄ ሁሉ ነገር አይኖርም። ያ የምታዩ ነገር በሙሉ ተገልብጦ ወደኛም ነው። ይሄ ደግሞ የህልውናችን የስትንፋሳችን ነው። ዛሬ እንደዚህ በሰው ሰራሽ ተፈናቅሎ የሚበላው የሚጠጣው ያጣ ህዝብ ነገ ደግሞ የባሰ አሰቅት ውስጥ መግባት መቻል የለበትም። ስለዚህ አሁንም ለኢትዮጵያ ህዝብ አሳስበን የነሱ ተጽኖ የነሱ በኢትዮጵያ ላይ እንደዚህ ማድረግ እንደውም በዚህ አጋጣሚ እየሰራን ያለው ነገር ምን ያህል እውነትም ጠንካራ እንደሆነ ምን ገነዘብበት እኔ አደራ ምለው ይሄንን ነው። አሁን ዝም ብለን ብቻ ጧት ማታ እንዲህ ተበደለ እንዲህ አሜሪካ እንዲህ አለ አውሮፓ እንዲህ አለ ኖ ዌይ ማንንም በጥቅሙ አይደራደርም። ስለዚህ መሆን ያለብን እኛው ነን እኛው ራሳችን አንድ ላይ እንሁን ባይል
ምሁራኑ ኢትዮጵያ የዲፕሎማሲ ጥረቷን ማጠናከርና በዓለም ፊት ገጽታዋን መገንባት እንደሚገባት መክረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። @voanews የፌስቡክ ገጻችን ስርጭታችንን በቀጥታ መከታተል ትችላላችሁ። #voanews ብላችሁ ደግሞ በትዊተር ተከታተሉን። ስርጭቶቻችንን ከኦዲዮና በተጨማሪ በእጅ ስልካችሁ voahorn.mobile ላይ ታገኙናላችሁ። ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። ወደ ተከታዩ ዝግጅታችን እናልፋለን። በአሁኑ ወቅት በአፍሪካ ቀንድ የተለያዩ ክስተቶች እያጋጠሙ ነው። በዚህ ዙሪያ ትንታኔ እንዲሰጡን ዶክተር ሚካኤል ወልደ ማርያምን ጋብዘናቸዋል። ዶክተር ሚካኤል የአህጉራዊ ግንኙነቶች አሶሺየትድ ፕሮፌሰር እና በቦስተን ዩኒቨርሲቲ የአፍሪካ ማዕከል ምርምር ዳይሬክተር ናቸው። የትግርኛ ክፍል ባልደረባችን አብርሃም ዘሬን ያነጋገራቸው እንደሚከተለው ይቀርባል።
ከሁለት ዓመታት በፊት የአፍሪካ ቀንድ ትልቅ ተስፋ የተጣለበት አካባቢ ተብሎ ይጠቀስ ነበር። አሁን ያለበትን ሁኔታ እንዴት ያዩታል?
At the current moment is in turmoil. The Horn of course historically is a region that suffers from chronic
የአፍሪካ ቀንድ ቀውስ ላይ እንዳለ የሚያከራክር አይደለም። አካባቢው ለዘመናት ሰላም ያልሰፈነበት ክልል ቢሆንም በአሁኑ ሰዓት ግን ወደ ለየለትና ጥፋትና አለመረጋጋት ገብቷል። የአካባቢው አገሮች በ2018 ወይም 19 ተስፋ ተጥሎባቸው የነበረ ቢሆንም ህልም ሆኖ ነው የቀረው። አካባቢው ሙሉ ለሙሉ የእርስ በርስ ጦርነት ላይ ከምትገኘው ኢትዮጵያ ጀምሮ ሰሞኑን የከሸፈ መፈንቅለ መንግስት ከተካሄደባትና ገና ያልተረጋጋችው ሱዳን ዲሞክራሲያዊ ለውጥን እየተጠባበቁ የሚገኙት እንደ ኤርትራ፣ ጅቡቲ፣ ሶማሊያ፣ ደቡብ ሱዳን እና የመሳሰሉ አገሮች ሁሉም በተበላሸ አቋም ላይ ይገኛሉ። በንጽጽር የተሻለ መረጋጋት የሚታይባት ሶማሊላንድ ብቻ ናት። በተጨማሪም ከውስጣዊ አለመረጋጋት ባሻገር በአገሮች መካከል የሚታየው ውጥረት ወደ ጦርነት ሊያመራ ይችላል የሚባለው የሱዳንና የኢትዮጵያ ድንበር ግጭት አይነት ሌላው አሳሳቢ ጉዳይ ነው። በርግጥ በግልጽ ይወጣ አይደለም እንጂ በብዙ አካባቢ አገሮች ውጥረት እንዳለ አስተውቃል። የከፋውና ግጭቱን የሚያባብሰው የዓለም አገሮችና የየአካባቢው ኃይሎች ተጽዕኖ ቀላል የማይባል ነው። የባህረ ሰላጤው አገሮች የተባበሩት አረብ ኤሚሬቶች፣ ቱርክ፣ ግብጽ፣ ቻይና፣ ሩሲያ፣ አሜሪካ፣ የአውሮፓ አገሮችና ሌሎችም ሁሉም የየራሳቸው ፍላጎት ያላቸው ናቸው። እና ይህም ተጨምሮ ባለው ግጭት ላይ ነዳጅ እንደመጨመር ማለት ነው።
እንዴ ያለ ሁኔታ በአካባቢው ያጋጥማል ብለው ገምተው ነበር?
Well, I think one understood. I mean, if we look at the transition Ethiopia
በሱዳንና በኢትዮጵያ የነበረ ሽግግር ጊዜን ስትመለከት እንደማይቀር ያስታውቅ ነበር። ከአንድ አፋኝ ስርዓት ወደ ሌላ ልቅ ዲሞክራሲያዊ መንገድ ስትሸጋገር ሁልጊዜ አልጋ ባልጋ የሆነ መንገድ አጥብቅም። ቢሆንም ግን በዚህ መጠን እንደዚህ ሆናል የሚል ግምት ግን አልነበረኝም።
አሁን በኢትዮጵያ ባለው የእርስ በርስ ጦርነት ላይ ያለው አስተያየት ምንድነው? ተጠቃሚውና ተጎጂውስ ማን ይመስላል?
It's increasingly clear, at least in my view, that there really is no military solution to this particular conflict.
እንደኔ ግምት የሚጠቀም አካል ያለ አይመስለኝም። የውጊያው ተዋናዮች የቅርብና የሩቅ ህልሞቻቸውን አላማ ለማስፋካት የጀመሩት ጦርነትን ስንመለከት ለማንም የሚጠቅም አይመስለኝም። ሌሎች በአካባቢው ፍላጎት ያላቸው የውጭ ኃይሎችም ከዚህ ጦርነት የሚያገኙት ጥቅም ያለ አይመስለኝም። በዚህ ጦርነት እጃቸውን ያስገቡ ሁሉም ወገኖች ጥቅማቸውን ማረጋገጥ የሚችሉት በሰላማዊ መንገድ ብቻ ነው።
ብዙ የአካባቢውና በአህጉሪቱ ውስጥ ያሉ ኃይሎች ወይንም የዓለማችን ሀያል አገሮች በኢትዮጵያ እየተካሄደ ያለውን ጦርነት ለማስቆም የውይይት ጥሪ እያደረጉ ይገኛሉ። በእነዚህ ቅድመ ሁኔታዎች የሚስማሙ ይመስሉታል? እሱን ለማስፈጸምስ ምን አይነት ቅድመ ሁኔታ ተቀምጧል?
This is an executive order that lays out a framework for punitive action on
በውጊያና ውትድርና የሚፈታ ግጭት አለመሆኑ በይፋ እየለየ መጥቷል። ጦርነቱ ባለበት ከቀጠለም አደጋው እጅግ የከፋ እንደሚሆን የታወቀ ነው። ሁሉም ተቀናቃኝ ኃይሎችን ግን ወደ ክብ ጠረጴዛ ሊያመጣቸው የሚችል ነገር አለ። አንደኛው በጦርነቱ ምክንያት እየወረደ ያለው ማዕት ሲሆን፣ ሌላኛው የአካባቢ ኃይሎችና የዓለማችን ኃይላት የሚወስዱት አቋምና መንገድ ነው። ከዚህ ውጪም የጦርነቱ ሰለባ የሆኑት የኢትዮጵያ ህዝቦች ውሳኔም ይኖራል። መጨረሻ እንደሌለው ሲያውቁ ሁሉም ደግሞ እንዲያስቡበት ይገደዳሉ። ሁሉም ወገኖች ግን ወደ መነጋገር የሚያመጣቸው አንድ ነገር ብቻ ሳይሆን የተለያዩ ነገሮች አሉ ይመስለኛል። መሬት ላይ ያለው የጦርነቱ ሁኔታ አለ። በጉዳዩ ላይ እጃቸውን ያስገቡ የውጭ ኃይሎችም አሉ። እነሱ ሁሉ መታየት ይኖርባቸዋል።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ማዕቀብን አስመልክቶ ያስተላለፉት ትዕዛዝስ በርሶ እይታ ምን አንድምታ ያለው ይመስሉታል?
I think what they've indicated is a willingness. First of all, let's be clear about what they've indicated, right? This is a willingness.
መጀመሪያ የትዛዝ ቀጥሎ ለሚወሰደው ማዕቀብ ነው እንጂ በራሱ ማዕቀብ አለመሆኑን ማስተዋወስ ፈልጋለሁ። ተግባራዊ የሚሆን ከሆነም አሜሪካ ከኢትዮጵያ ጋርና ከኤርትራ ጋር ያላትን ግንኙነት ይጎዳዋል። አሁን የምናየው አንዳንድ ነገር አለ። በነይታ ግን እንደዚህ ያሉ እርምጃዎች በተቀናቃኝ ኃይሎች ላይ ተጽዕኖ በመፍጠር ለሰላምና ድርድር ፈቃደኞች እንዲሆኑ ለመገፋፋት ይመስለኛል። ይሁን እንጂ ቅድም እንዳልኩት ዋሽንግተን፣ አውሮፓ ወይም ሌሎች የውጭ ኃይሎች ብቻ የሚያደርጉት ነገር ለውጥ አያመጣም። ብዙ ወሳኝ የሆኑ ሌሎች ውስጣዊና ነባራዊ ሁኔታዎችም አሉ።
አድማጮች ለዕለቱ ወደ ያዝነው የመጨረሻ ዝግጅታችን እናልፋለን። ጋምቤላ ክልል ውስጥ በሴቶች ላይ አሉታዊ ተጽዕኖ የሚያሳድሩ ባህላዊና ልማዳዊ ድርጊቶችን ለይቶ ለማውጣት ይረዳል ያለውን ፈጣን የዳሰሳ ጥናት በቅርቡ ማካሄዱን የኢትዮጵያ የሕግ ባለሙያዎች ሴቶች ማህበር አስታውቋል። ጥናቱ የተደረገው በአኝዋ፣ በኑዌር፣ በማጃንግና በኦፖ ጎሳዎች ውስጥ ነው። የአራቱ ጎሳዎች ሴቶች እንደ ንብረትነት እንደሚቆጠሩ በየዕለቱ በባሎቻቸው እንደሚገረፉ ትዳር ለመመስረት የሚሹ ወንዶች እህቶቻቸውን እንደ ጥሎሽ እንደሚለዋወጡና ሌሎችን በሴቶች ላይ በደልና ጫና የሚያሳድሩ ልማዶች እንዳሉ ጥናቱ ማሳየቱ ተገልጿል። ኤደን ገረመው አጥኒዋን ህብረት አባይ ሆይና አንዲት የአኝዋ ጎሳ አባል እናት እንዲሁም በጥሎሽ ምክንያት ከፍተኛ ዕዳ ውስጥ መግባቱን የሚናገር ወጣት አነጋግራ ተከታዩን አሰናድታለች።
ወይዘሮ ሃና ኦመድ ኩዎት የጋምቤላ ክልል ነዋሪ በሙያቸው ነርስ ናቸው። የአኝዋ ጎሳ አባል የሆኑት ወይዘሮ ሃና የ12 ዓመት ልጅ እናት ሲሆኑ ትዳራቸውንም ከፈቱ 10 ዓመት ሆኗቸዋል። ወይዘሮ ሃና ከባለቤታቸው ጋር የተፋቱበት ምክንያት እንዲህ ያስረዳሉ።
እሱ ደግሞ አድሮ ሲመጣ በጧት ይመጣና ክፈች ይለኛል በሩ ማለት ነው። ከዛ ይከፍትለታል። ለጊዜው እኔ ከዛ አንድ ቀን መጥቶ ክፈች ያለኝ እኔ ደግሞ ጸሎት ላይ ተነበርኩኝ ያኔ ክፈች ያለኝ እኔ ስለ ቆየው በጣም አበዛሽ ምናምን አድኛ ሰደበኝ። ተጣላን እና እኔ ሞኛ ረከኝ እንደ ሁሉ ጊዜ ዝም ምለው አልኩኝ እና ከዛ ተጣላን። ከዛ ራሽ ደግሞ በጣም እንትን የተናደድኩበት ምክንያት እሱ ሚስት ይፈልጋል ወይ ሴቶች ይፈልጋል እና እነሱ ደግሞ ይሰድቡኛል። እሷ እኮ ፋራ ነች እኔ ስለማልጠጣ ጫት ስለማልቀም ፋራ ናት ይሉኛል። ምክንያቱም አልዞርም አቤል ነው መሆኑ እዛ በጣም የሚሰድቡኝ እና ሌሎች ሴቶች ከሚሰድቡኝ ከሱ ጋር ቢፋታ ነው የሚሻለኝ አልኩ። ቤተሰቦቹ ደግሞ የሚስጥር አወቁ እና እንዴት ዝም አልሽ እስከ ዛሬ አሉ። ደግሞ ችግር ስለማልፈልግ ለዛ ነው ዝም ያልኩኝ። ዛሬ ደግሞ ተናድጄ ለምንድን ነው የሚሰድቡኝ? ከዛ ክስተ ደግሞ ተናዳ እንደዚህ ከሆነ ለምንድን ነው የማትፋቱ አለች እኮ። ከዛ አንቺ በቃ ተስፋ አትቆርጭም እንዲ አለችኝ አክስቴ ማለት ተናዳ ማለት ያባት። ከዛ ደግሞ የእናተ እህት አለች እና እሷ እኮ ተስፋ መቆረጥ አትችልም ምክንያቱም እሱ ነው ራሱ መጥቶ የጠየቃት ያን እና እሱ አሳቡ ይጠየቅ መጀመሪያ እሱ ደግሞ አልፈልጋትም ካለ እኛ እንትን መውሰን እንችላለን። ከዛ እሱ ሲጠየቅ ምንም አልተናገረም ዝም አለ። ከዛ ወንድሜ ደግሞ እንደዛ ከሆነ በቃ ይተ ይወስዳታል አንተ ደግሞ እንት የምትፈልጋት ከሆነ እና ብሎ ነው የወሰደኝ።
በዚህ መልኩ ጋብቻቸው የተጠናቀቀው ወይዘሮ ሃና ለመፋታትም ቢሆን ውሳኔው የኔ አልነበረም ይላሉ። ከፍቺ በኋላ ምንም አይነት ገንዘብ ሳይኖራቸው ነበር ወደ ቤታቸው የተመለሱት። እሳቸው በግላቸው የሚያግዟቸውና የሚረዷቸው አማቾች እንዳሏቸው ነገር ግን በጋምቤላ ይሄ ነገር እጅግ የተለመደ መሆኑና ሴቶች ልጆችም በባላቸው እንደሚደበደቡ ይናገራሉ።
እማቀው አንድ ቤት ደግሞ መኖር ከጀመሩ በኋላ እሱ ደግሞ ይጠጣል አርፍዶ ነው የሚገባ ለሊት ላይ ነው የሚገባ። እሷ ደግሞ አንድ ነገር ከተናገረች በጣም ነው የሚገርፋት ተለመደ ነገር።
በቅርብ ጊዜ በኢትዮጵያ የህግ ባለሙያ ሴቶች ማህበር ኢውላ በአኝዋ ኑዌር መጀንግና ኦፓ ጎሳዎች ውስጥ ባሉ ሴቶች ላይ የሰራው ፈጣን የዳሰሳ ጥናት ይሄው የወይዘሮ ሃና የህይወት ተሞክሮ በጋምቤላ እጅግ የተለመደ መሆኑን ያመለክታል። የጥናቱ አቅራቢ ህብረት አባሆይ ያለው ችግር ይሄ ብቻ ሳይሆን ያላቻ ጋብቻ፣ የሴቶች ግርፋት፣ ሴቶች ትምህርት ቤትና ሌሎች መሰረታዊ አገልግሎቶችን እንዳይጠቀሙ እንደሚከለከሉና ተደራራቢ ችግሮችም እንዳሉባቸው ይናገራሉ።
የጥናቱ ግኝቶችን በስድስት ርዕሶች መመልከት ይቻላል። አንደኛ የስራ ሶሳዊ ክፍፍልን የተገኘ ግኝት አለ። አገልግሎቶችን ከመጠቀሙ አንጻር ሴቶችና ወንዶች ምን ያህል ይጠቀማሉ የሚለውን ለመመልከት ሞክሯል። ከዛም ሌላ ደግሞ በስራ ሶሳ ዙሪያ የተዛቡ አግባዊ ልምዶችን፣ የተዛቡ አመለካከቶች ደግሞ የማስቀጠል ያለው አመለካከት እና አስተሳሰብ ራሱ ምን ይመስላል የሚለውንም ለማሳየት ሞክሯል። ከዛ ሌላ ከቤተሰብ ጀምሮ በውሳኔ ሰጭነት ሂደት ውስጥ ያላቸው ስፋቸው ምን ይመስላል፣ በራሳቸው ህይወት እና እንዲሁም ደግሞ በንብረት ሀብት ላይ የመጠቀም የመቆጣጠር የመወሰን ስልጣናቸው ምን ይመስላል፣ የህጎቹ አፈጣጠምና ክፍተቶች ውስጥ ምንድን ናቸው የሚለው ለማየት የሞከረና በእነዚህ ዙሪያ ክፍተቶችን እያመላከተ ነው።
በኢውላ የተሰራው ጥናት በአራቱ ጎሳዎች ውስጥ ሴቶች ከሰውነት ይልቅ የንብረትነት ሚና እንዳላቸው ያመላከተ መሆኑን ህብረት አባሆይ ይገልጻሉ። ለዚህ ደግሞ የጥሎሽ ባህሉን እንደ ምሳሌ ያነሱታል።
ባዳጋ ስትመጣ ጥሎሽ ይጣለባት ስለሆነ እነሱ እንደሚገልጹት እንደ አንድ ንብረት አድርጎ ይወስዳል። ስለዚህ የመጀመሪያ ሮባ መውለድ አለባት ነው። ስለምን ያህል ጊዜ መውለድ አለባት የሚለው የወንድ የመወሰን ስልጣን ያለ ሴትዮዋ በዚህ ረገድ ምንም አይነት ስልጣን አይኖራትም። ከዚህ ጋር ተያይዞ ለምሳሌ መውለድ ማትችል ቢሆን ጥሎሹን እንድትመልስ ቤተሰቦቿ እንዲመልስ እና ሰው ወደ ቤተሰቡ እንድትመለስ የሚደረግበት ልማድ እንዳለ እንደም አይደንቲፋይ ተደርጓል። ከዛ ሌላ ለምሳሌ የወሊድ መቆጣጠሪያ ወስዳለችኝ የምትገረፍበት ሁኔታ እንዳለም ያሳያል።
ይሄ የጥሎሽ ባህል ታዲያ ወንዶችንም ፈተና ውስጥ እንደከተተ የሚናገረው የማህበረሰብ ባህል አጥኚና መምህር የሆነው ላንጌ ናይላ ኦመድ ነው። ተማሪ ያለ ያፈቀራት ሴት ስላረገዘችበት እንደተጋቡ ገልጾ፣ ነገር ግን በባህሉ መሰረት እስከ 40 ሺህ ብር ድረስ የመክፈል አቅም ስለሌለው እሱና ቤተሰቦቹ በተደጋጋሚ እዛ ውስጥ ገብተናል ይላል።
ባለቤቴ ከልጄ ጋር ሆና እኔ ቤተሰቦች ጋር ነበረች። የምሰጣት ምንም አይነት ነገር አልነበረኝም። ቤተሰቦቼም ራሳቸውን ከማስተዳደር ውጪ የሚበቃ ምንም ነገር አልነበራቸውም። እሷ ከእኔ ቤተሰቦችና አንዳንዴም ከራሷ ቤተሰቦች እየጠየቀች ነበረ የምትኖረው። እኔ ዩኒቨርሲቲ እየተማርኩ በድጋሚ ቀሪውን የጥሎሹን ገንዘብ አምጡ ብለው ጠየቁ። ያኔ በጣም ነበር የተረበሽኩት። ቤተሰቦቼም ተበድረው 5550 ብር ሰጧቸው።
ላንጌ ታዲያ ሴቶችን የመለዋወጥ ባህል እንዳለም ይናገራል።
In a condition where the man who marries a girl have no anything to say.
አንድ ወንድ ማግባት ከፈለገና ለጥሎሽ የሚከፍለው ከሌለው ቤት ውስጥ ያለችውን እህቱን ለሀብታም ወንድ ወስዶ በመስጠት ለራሱ ሚስት ያመጣል። ይህ ስርዓት ባኛዋ ቋንቋ ቢል ይሰኛል። ባኛዋ ባህል እህት ካለሽ በጣም ሀብታም ነሽ፣ ምክንያቱም በእነሱ ጥሎሽ ብዙ ገንዘብ ስለሚገኝ እነሱ እንደ ሀብት ነው የሚቆጠሩት።
የኢትዮጵያ የህግ ባለሙያ ሴቶች ማህበር ባደረገው የዳሰሳ ጥናት በጋምቤላ የቤተሰብ ህግ መሻሻል እንዲሁም በሴቶች መብት ዙሪያ ለህብረተሰቡ ግንዛቤ የማስጨበጥ ሰፊ ስራ ሊሰራ እንደሚገባ ካስቀመጣቸው ምክረ ሐሳቦች መካከል ከብዙ በጥቂቱ ነው። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የተከበራችሁ አድማጮች፣ ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።